Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን ኢትዮጵያ የተሰኘውን አዲሱን የቴዲ አፍሮ ነጠላ ዜማ በአንድ የሙዚቃ ባለሙያ አይን እንቃኛለን።
እኔ ብዙ ጠብቃለሁ ከቴዲ አፍሮ። ለምንድን ነው የምጠብቀው? አንድ ገንዘብ አለው፣ ሁለተኛ በሚሊዮን ሊሞትለት የሚችል ተከታይ አለው፣ ስፖንሰሮች ሊያገኝ ይችላል። እንግዲህ ይህን ሁሉ ካገኘ ለእነዚህ እንግዲህ ለፕሮዳክሽን የሚሆኑ ነገሮች ናቸው እነዚህ።
የሙዚቃ ባለሙያው አብርሃም ተስፋዬን በታክሲያችን አሳፍረነዋል።
የፋሲካ በዓል በኢትዮጵያ ምን ይመስል ነበር?
በዓል በጣም ደስ ይላል። በጥሩ ሁኔታ ነው ያለፈው። እኔ ሙስሊም ነኝ፣ ግን ያው ወሎዬ ስለሆንኩ የእስላምንም የክርስቲያኑንም በዓል አከብራለሁ።
በተለይ አሁን ዶሮ አካባቢ ይዘኛል ትንሽ የተወሰነ ለውጦች አሉ ከባለፈው ሳምንት። ሌላ በግም እንደዚሁ ብዙም ይና የጨመረ ነገር አለ፣ ተጋነነ ነገር የለም።
በለፍ ተቀደም በስልክ ደውለን ካነጋገርናቸው ነዋሪዎች መካከልን ያስደመጥናችሁ ዘገባ ይኖረናል።
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ አጠር ላሉ የዓለም አቀፍ ዜናዎች ተመልሰን መጥተናል። ከሊቢያ የተነሱትና ትላንት እሁድ በእርዳታ ደራሾች ከሜዲተራኒያን ባህር የተረፉ ቁጥራቸው ከአንድ ሺህ በላይ የሆኑ ፍልሰተኞች ከጣሊያን ሲቺሊያ ደሴት ወደብ ላይ ደረሱ። ፍልሰተኞቹ ዛሬ የጣሊያኗ ካታኒያ ወደብ ላይ የደረሰችው አንዲት የጀርመን ባህር ኃይል መርከብ መሆኗ ታውቋል። የያዝነው የአውሮፓውያን 2017 ዓ.ም ከገባ ወዲህ ባለፈው የሶስት ወራት ተኩል ጊዜ በአውሮፓ ወታደራዊ መርከቦችና በግል በጎ አድራጎት ድርጅቶች እየታገዙ ከባህር የወጡና ጣሊያን የገቡ ፍልሰተኞች ቁጥር 29,000 መድረሱን ዘገባዎች ጠቁመዋል። አብዛኞቹ ፍልሰተኞች ከሰሃራ በስተደቡብ ካሉ የአፍሪካ ሀገሮች ድህነትን እየሸሹ የሚሰደዱ መሆናቸውን ዓለም አቀፍ ተቋማት ይናገራሉ። በሌላ በኩል በዚህ ዓመት እስካለፈው ሳምንት እሁድ አውሮፓ የደረሱ ፍልሰተኞች ወደ 32,000 እንደሚሆኑ የተባበሩት መንግስታት የፍልሰት ድርጅት አይኦኤም አመልክቶ 80% የሚሆኑት የገቡት ጣሊያን ሲሆን ቀሪዎቹ ወደ ስፓኝና ግሪክ መዝለቃቸውን አስታውቋል። ባለፈው የአውሮፓ 2016 ዓ.ም በተመሳሳይ ጊዜ ወደ አውሮፓ የዘለቀው ፍልሰተኛ ቁጥር 172,774 እንደነበረም አይኦኤም ጠቅሶ የፍልሰቱ ቁጥር በብዙ ቁጥር ቢቀንስም ሜዲተራኒያን ባህር ላይ የደረሰው የሞት መጠን ግን ተመሳሳይ መሆኑን ገልጿል።
በሌላ ወገን ወደ አሜሪካ ስናምራ ስልጣን ላይ የቆዩባቸው ያለፉት 90 ቀናት ያለፉት 8 ዓመታት የፕሬዝዳንት ባራክ ኦባማን የውጭ ፖሊሲ አጠቃላይ ውድቀት ያጋለጡ ናቸው ሲሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ማለዳ ባወጧቸው የትዊተር መልእክቶቻቸው ተናግረዋል። ፕሬዝዳንቱ በመገናኛ ብዙሃኑና በተቃዋሚ ዲሞክራቶች ላይ ባነጣጠሩበት መልእክታቸው ላይ ነው ይህን ያሉት። የውጭ ፖሊሲ አፈጻጸም ስኬትን ባይጠቅሱም ኦባማ ያላደረጉት ባለፉት ጥቂት ቀናት በአንድ የሶሪያ አየር ኃይል መደብ ላይ መንግስቱ አካሂዶታል ለተባለ የኬሚካል ጥቃት ምላሽ የሚሳይል ድብደባ ማካሄዳቸውና አፍጋኒስታን ውስጥ የሚንቀሳቀሱ የአይሲስ ተዋጊዎችን ዋሻዎች ለመደምሰስ የተባለ ግዙፍ ቦምብ ጦራቸው መጣሉን ማሞገሳቸው ይታወቃል።
ቀጣዩ ዜናችንም እዚሁ ዩናይትድ ስቴትስ ያቆየናል። ሰሜን ኮሪያ መንግስት ሚሳይሎችና የኒውክሌር መሳሪያ ፍተሻ እያካሄደ ባለበት በአሁኑ ወቅት የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ አሜሪካ ከደቡብ ኮሪያ ጋር እንደምትቆም ግልጽ አድርገዋል። የሰሜን ኮሪያ መንግስት የዩናይትድ ስቴትስን ቁርጠኝነት እንዳይፈታተንም አስጠንቅቀዋል። ምክትል ፕሬዚዳንቱ የክልሉ እጅግ አደገኛና በሰላምና በጸጥታ ላይ አስቸኳይ የሆነ አደጋ የሚደቅነውን የሰሜን ኮሪያ መንግስትን ለመቋቋም ካለን ቁርጠኝነት በላይ ግልጽ የሚሆን ነገር አይኖረውም። እንደ አውሮፓውያን አቆጣጠር ከ1992 ዓ.ም አንስቶ የኮሪያ ባህረ ገብ መሬት የኒውክሌር መሳሪያ እንዳይኖረው በሚደረገው ጥረት ዩናይትድ ስቴትስ እና ተባባሪዎቻቸው አንድ ላይ ቆመዋል። ይህ ዓላማ በሰላማዊ መንገድ እንዲሳካም እንፈልጋለን። ይሁንና ሁሌም አማራጭ እናቀርባለን ብለዋል ምክትል ፕሬዚዳንቱ ፔንስ። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ባሳለፍነው ቅዳሜ ኢትዮጵያ የተሰኘ ነጠላ ዜማ ቴዲ አፍሮ ወይም ቴድሮስ ካሳሁን ለአድማጭ አሰምቶ ነበር። በርካታ የእሱን ሙዚቃ አድናቂዎችም ከፋሲካ በዓል ጋር ሙዚቃውን አጣጥመውታል። የሙዚቃ ባለሙያው አብርሃም ተስፋዬ በዚህ ነጠላ ዜማ ላይ ሙያዊ አስተያየቱን ለዲጄ ፋትሶ አጋርቷል። እናድምጠው።
ስለናት ምትሬ እሷናት ክብሬ ረሬሳገሬ
አብርሃም እንኳን አደረሰህ እና እንኳን ደህና መጣ።
እንኳን አደረሰኝ ፋትዬ፣ እንኳን አብሮ አደረሰኝ።
በጣም ጥሩ። እንግዲህ ይህንን በዓል አስታኮ ያው የምናውቀው ሙዚቀኛ ቴዲ አፍሮ ቅዳሜ ዕለት ኢትዮጵያ የተሰኘ ሲንግሉን ለቋልና እንዴት አገኘኸው?
በጣም ጥሩ። በእርግጥ በሲንግሉ ወይንም በዚህ ነጠላ ዜማ ብቻ አልበሙን መተቸት ባንችልም፣ ምክንያቱም አልሰማ ነው ስለ አልበሙ ምንም መናገር አልችልም። ግን እችን ሲንግል ብቻ ስታያት እንዴት ነው ብዬ ስል እንግዲህ ከሁለት አንጻር ነው መታየት ያለበት። የመጀመሪያው በሙዚቃ ረገድ፣ ሁለተኛ ካወራው ኮንቴንት ወይንም ካወራው ከተናገረው ካነሳው ኢሹ አንጻር እንዴት ይታያል ነው። የአወራው ኮንቴንት ብዙ በጸሐፍቱ ወይንም በጸሐፊያኑ ዘንድ መተቸት ይችላል። ግን አይ ቲንክ ያወራው ነገር ያን ያህል አነጋጋሪ አይመስለኝም። ስለ ኢትዮጵያ ፍቅር፣ ስለ ኢትዮጵያ ነው የተናገረው። ስለ ኢትዮጵያ ታሪክ ነው ያወራው። ሁላችንም የሚያስወድደ ወይንም ሁላችንም የምንወዳት ሀገራችንን ኢትዮጵያን ርዕስ አድርጎ ነው ያነሳው። ስለ ሙዚቃው ግን አንሳ፣ ዜማው እንዴት ነው፣ አሬንጅመንቱን እንዴት አየኸው፣ ፕሮዳክሽኑን እንዴት አየኸው ከሚለው አንጻር ስናይ ሌላ ነገር ነው የምናወራው። እኔ ከእሱ አንጻር ብቻ ማውራት እችላለሁ። ስለ ፕሮዳክሽን፣ ስለ ሙዚቃ አሬንጅመንት፣ ስለ ዜማው ኮንስትራክሽን አወራ ከተባለ ዜማው በተመለከተ በአራት ወይ በሶስት አይነት የዜማ እንደ ስታንዝ አይነት ነገር ነው የተመሰረተው። አራት አይነት ዜማዎች አሉ። ሲጀምር ሙዚቃው ከመጀመሩ በፊት እንግዲህ ቴዲ አፍሮ ያስለመደን አይነት ይሄ በራሱ ድምፅ የሚጀምረው አይነት ነገር አለ። ልክ ሲጀምር ከሙዚቃው በፊት የሚለው አለ፣ ጥቁር ሰው ላይ እንዳሳየን አይነት ነገር ማለት ነው። ከዛም ሙዚቃ ይጀምራል፣ ከዛ ጋር አብሮ ይሰራል። ሙዚቃውን ግን እንዴት አየው ሲባል በጣም 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 ለእኔ ደረጃውን የጠበቀ ወይንም አንድ ትልቅ አርቲስትን ይወክላል ወይንም አንድ ትልቅ አርቲስትን ለዛ ማሟያ ይሆናል የምለው ሙዚቃ አይደለም። ምክንያቱም የተሰራው የትራክ አጠቃቀም ወይንም የድምፆች የሙዚቃ የመሳሪያ ድምጾች አጠቃቀም እንደ ሙዚቀኛ ፓተርን አለዋወጥ ከአንድ አዝማች ወደ ቁጥር ሲለወጥ ወይንም ከቁጥር ወደ አዝማች ሲመጣ ሌላ አይነት ዜማ ሲመጣ ሙዚቃ ብዙ ጊዜ አብሮ ፕሮግረስ ማድረግ አለበት፣ መለወጥ አለበት። ለምሳሌ በጣም በቀላሉ መረዳት የምንችለው ጀምሮ እስኪያልቅ ድረስ ያለው የድራም ፓተርን አንድ አይነት ነው። በቃ ጀምሮ እስኪያልቅ ድረስ ምንም የመለወጥ ነገር የለውም፣ አንድ አይነት ነው፣ ፍላት ነው። በቃ የሚሰማው ነገር በሙሉ አንድ ወጥ ነው እና በአንድ ኪቦርድ ቁጭ ብሎ ቤትህ ቁጭ ብለህ የምትቀዳው አይነት ታይፕ ነው እንጂ ስቱዲዮ መግባት ሁሉ የሚያስፈልገው አይነት ታይፕ አይደለም። የምሬን እውነት ለመናገር እና በጣም የወረደ ፕሮዳክሽን ነው። እኔን በተመለከተ በጣም የወረደ ፕሮዳክሽን ነው። ዜማውም ራሱ አይ ቲንክ ከዚህ በፊት ሰምተነው የምናውቀው አይነት ታይፕ ዜማ ነው ራሱ። በትክክል የትኛው ዜማ እንደሆነ አሁን መናገር ባልችልም ግን የተደገመ ዜማ የሚመስል ታይፕ አለው። እሱም በኋላ ላይ በደንብ የሚታይ ነገር ይመስለኛል። ግን ያወራው ነገር ሌላ ነው። በቃ ያወራውን ነገር ግን ከዚህ ጋር ማውራት አንችልም። የተናገረው ርዕሰ ጉዳዩን ግን በመጽሐፍም መታተም ይችላል። ዜማ ውስጥ ከገባ ቅጣ ከከተተ መቀዳት የሚባለው ነገር ከመጣ ወደ አልበም፣ ወደ ሲዲ፣ ወደ ሲንግል ምናምን የሚሄድ ከሆነ ግን ትንሽ ፕሮዳክሽን ሌቭሉ እንደ ቴዲ አፍሮነት ከፍ ማለት አለ። ርዕስ ግን ከሆነ በመጽሐፍም ቢወጣ ሰው ያነበዋል። ሙዚቃ ግን ከሆነ ከፍታ መኖር አለበት፣ እስቴት መኖር አለበት። አይ ቲንክ እሱ ጋር የወረደ ይመስለኛል። እኔም በተመለከተ ከቴዲ አፍሮ ቀድሞ እንኳን ከሰራው የተሻለ በፕሮዳክሽን ደረጃ ቀድሞ ላይ ከዚህ በፊት ሶስት አራት አልበም አስተምጦናል። እቺ ግን ሲንግል ከነሱ እንኳን የተሻለች አይደለችም። መወደድ ግን ሌላ ጉዳይ ነው። ከተወደደ ተወደደ ነው፣ ምንም ማድረግ አይ ግን ፕሮዳክሽንን በተመለከተ ግን እኔ ብዙ ጠብቃለሁ ከቴዲ አፍሮ። ለምንድን ነው የምጠብቀው? አንድ ገንዘብ አለው፣ ሁለተኛ በሚሊዮን ሊሞትለት ሁሉ የሚችል ተከታይ አለው፣ በጣም አድናቂዎች አሉት፣ ገንዘብ አለው፣ ስፖንሰሮች ሊያገኝ ይችላል። እንግዲህ ይህን ሁሉ ካገኘ ለእነዚህ እንግዲህ ለፕሮዳክሽን ፕሮዳክሽን የሚሆኑ ነገሮች ናቸው እነዚህ። አንድ ዘና ስቱዲዮ ቢገባ ጥሩ አሬንጀር ቢፈልግ፣ እኔ ስለ አሬንጀሩ አይ ቲንክ አቤል ይመስለኛል ይሰራል። አቤል ከዚህ በፊትም ገና ነገሮች ሰርቶ ያውቃል። ለምሳሌ ለነጸደንያ ምናምን ሲሰራ እናውቀዋል። እሱንም ይወክለዋል ብዬ አላስበም። አሮን ነው ለምን እንደዚህ እንደወረደ ሊገባኝ አልቻለም። ግን ያ ሁሉ እያለው እንትኑ
አንድ ነገር እኔ ከማውቀው አንጻር አሁን እንግዲህ ያው በስቱዲዮዎች ዙሪያ አልጠፋም ወይም ያው እዚሁ አካባቢ አለው እና ሙዚቀኞቹ ላይ የዘፋኙ ተጽዕኖ አለ። በጣም ይጫኗቸዋል ራሳቸውን እንዳይሆኑ፣ ስሜታቸውን እንዳይሉ ይሄንን አስመስለው ይሄንን እንዲመስል ይፈልጋሉ ብሎ ሞር ጫናው ከዘፋኙ ይመጣበታል ሙዚቀኛው ላይ። እና በዚህ ዙሪያ ምን አስተያየት አለ? ማለት
እኔ እንግዲህ ማለት ሄዲን አላውቀውም፣ ሲሰራም ሄዶም ሲሰራ አላውቀውም። ግን የምሰማውን ከሙዚቀኞች ጋር የምሰማውን ግን ማውራት እችላለሁ። ሄዲ ብዙ ጊዜ አሬንጅ ሰዎች ሙዚቀኛ አሬንጅ እንዲያደርጉለት ወደ ስቱዲዮ ሲሄድ እሱ ነው በጣም ፑሽ የሚያደርገው ይባላል። ለምሳሌ ብሪጆቹን ራሱ በቃ እንዲበሉልኝ እንዲህ ተጫወትልኝ እና ያረጋቸዋል ይባላል። ለምን እንግዲህ የሚመስል ይህ ምንድነው ሰዎቹ አሬንጅ ያደረጉ ተብሎ ስማቸው ይወጣ እንጂ ሄዲ ነው አሬንጅ ያደረጉ። ሄጂ የእነሱን እጅ ተጠቅሞ ነው የሚመስል። አንዳንድ ጊዜ ደግሞ ለሙዚቀኛም እድል መስጠት አሪፍ። ሙዚቀኛው ነው ሙያው ነው ያውቃል። ሙዚቀኛ ስራው ከሆነ አትሊስት ያውቃል እየተዳደረበት ያለው ሙያ ከሆነ ስለ ሙዚቃ መሳሪያዎች፣ ስለ ድምፅ አገባብ፣ ስለ ሪትም አጠባበቅ ወይንም ስለ ፓተርን፣ ክላይማክስ፣ ዳይናሚክስ እንደዚህ ነገሮች ሙዚቀኛው የበለጠ አንደርስታንድ ያደርጋል። ከዚህ ሞር ለሙዚቀኛ ፍሪደም መስጠት አስፈላጊ እሱ ነገር ያለው አይመስለኝም። ሄዲ ትንሽ የሚጫን ይመስለኛል። ከምሰማው ሪፖርት ነው ማውራት የምችለው። ምክንያቱም ኔክስት ላይ መድገም አይፈልጉም መሰለኝ ሙዚቀኞቹም ራሳቸው። ምክንያቱም ይተቻሉ አሁን ይመስለኛል። ከዚህ በኋላ እንዲህ ተብሎ ተወርቶ እንግዲህ ሙዚቀኛው ተተችቶ ኔክስት መድገም ከቻለ በራሱ ብቃት ከሰራ ይጠራል። በቴዲ ግን ተጽዕኖ ማንም መስራት የሚፈልግ እና ለሙዚቀኛው ትንሽ ፋታ መስጠት የሚቻል ይመስለኛል። ሁለተኛ ደግሞ ባንድ ይዞ የሚዞር ሰው ነው። እንግዲህ በየዓለሙ ሲዞር የራሱን ባንድ ይዞ የሚዞር ሰው ነው። ስለዚህ አትሊስት እንደው በግሩፑም ቢያሰራው የተሻለ ይመስለኛል። ያ የተሻለ ደህና ነገር መፍጠር ይችላል ብዬ ስለማስብ ማለት ነው።
እንዳልነው ነው። እስቲ ይህንን ዝም ብለን ዛሬ እንደዚህ እንያዘው እና አልበሙ ከወጣ በኋላ ደግሞ ሰፋ አድርገን በዲቴል የምናወራውም ጥሩ ይመስለኛል። በመጨረሻ ምን መልዕክት ማስተላለፍ ትፈልጋለህ?
እኔ መስራት ከዚህ በላይ ይችላል። እኔ አሁን የእንትን ጥያቄ አይደለም፣ መስራት ይችላል። ስለዚህ ይህን ወሬ ስናወራ ሄዲ ከዚህ በላይ ማቅረብ ትችላለህ፣ የምታወራው ሀሳብ ጥሩ ነው፣ ግን ከዚህም በላይ ማቅረብ ትችላለህ። ትንሽ አርቲስቲክ ቫሊዩንም እንጠብቅ። ምክንያቱም ዓለም አቀፍ ደረጃ እንድንሄድ አድርገን ያ ደግሞ ፕሮዳክሽን ነው ዓለም አቀፍ ደረጃ ላይ የሚከተል። ስለዚህ እሱ ላይም ደግሞ ትንሽ ጨምርልን። በቃ እኛ የምንልህ ይህንን ነው የምንፈልገው፣ ከቴዲ የተሻለ ነገር እንዲያቀርብ ነው። ያ ይመስለኛል እንግዲህ የሁላችንም ሂስ ውስጥ ስናወራ ወይም ስለ አንድ ነገር ስንሞግር የሚታየኝ ከዛ አንጻር ነው፣ የተሻለ ነገር ለማቅረብ ከሚለው አንጻር ነው። ስለዚህ ያንን እንዲሰመርልኝ ይፈልጋል። ይሄ እኔ የግል አስተሳሰቤ ነው።
አብሪ ስለ ጊዜ እናመሰግናለን።
ቴንክ ዩ በጣም
እንግዲህ ይጨርሰናል።
በሰሜን በደቡብ በምስራቅ በምዕራብ ላይ ሙቢቱን ያንቺ ሲሳይ በሰሜን በደቡብ በምስራቅ
የቴዲ አፍሮን ሙዚቃ ኢትዮጵያ የተሰኘውን እንግዲህ ላላደመጣችሁ እናስደምጣችሁ ሙሉ
ስለናት ምትሬ እሷና ክብሬ ረኔ ሳገሬ Bariya
የምትከታተሉት ከአሜሪካ ድምፅ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። እያደመጣችሁ ያላችሁት ደግሞ ኢትዮጵያ የተሰኘውን አዲሱን የቴዲ አፍሮ ነጠላ ዜማ ነው። እንግዲህ እንደምታውቁት ይህ ኢትዮጵያ የተሰኘው ነጠላ ዜማ በሚቀጥለው ሳምንት ይለቀቃል ተብሎ የሚታሰበው ኢትዮጵያ የተሰኘው የአልበሙ መጠሪያ ነው። ኢትዮጵያ በፋሲካ ዋዜማ ሲለቀቅ በርካታ አስተያየቶች ሲሰጡበት የነበረ ነው። በዩቲዩብ ገጹ ላይ ዘፈኑ ከተለቀቀ ከሁለት ሰዓት በኋላ 150,000 ሰው ተመልክቶታል። ዛሬ ደግሞ ከ600,000 ሰው በላይ የተመለከተው ዜማ ነው። እንግዲህ ቴዲ አፍሮ አነጋጋሪ ድምፃዊ፣ የዜማ ግጥም ደራሲ በመሆኑ ይሄ ዘፈን በተለያየ አቅጣጫ አስተያየት ሲሰጥበት የቆየ ነው። የግጥሙ ይዘት፣ ኪነ ጥበባዊ ዋጋው እንደዚሁም ደግሞ ፖለቲካዊ አተያይ የነበረውና እንደዚህ አይነት የተለያዩ አቋሞች የተንጸባረቁበት ዜማ ነው። አብርሃም የሙዚቃ ባለሙያው የራሱን ሀሳብ አጋርቶናል። በቀጣይ ደግሞ የተለያዩ አስተያየቶችን ይዘን በዚህ ዘፈን ላይ እንዲሁም አድማጮችንም ጭምር የኢንተርኔት ትላንትና የኢንተርኔትን ትሬንዲንግ እየተባለ የሚጠራውን አሁን እሱን የሰበረ ዘፈን ነበርና ይህንን የተለያዩ አስተያየቶችን ይዘን በሌላ ዘገባ የምንመለስበት ይሆናል። እናንተ አድማጮቻችንም አስተያየቶቻችሁን አካፍሉን በዚህ ዙሪያ። አሁን የምናልፈው ወደ ሌላ ዘገባ ነው። በትላንትናው ዕለት የፋሲካ በዓል ተከብሯል። እንግዲህ ዛሬ የበዓል ይዘት ያላቸው ፕሮግራሞችን የምናሰማበት ነው። በትላንትናው ዕለት የተከበረውን የፋሲካን በዓል አስመልክቶ ኢትዮጵያውያን እንዲሁም በዓለም ክርስቲያኖች ዘንድ ተከብሮ ውሏል። ዓመት በዓል እንዴት አለፈ? ከበዓሉ ጋር በተያያዘ የምግብ ዋጋ ጨመረ ወይስ ቀነሰ? በለፍ ተቀደም ወደ ተለያዩ የኢትዮጵያ ክልሎች በመደወል መስታወት አራጋው ነዋሪዎችን አነጋግራለች። በተከታዩ ዘገባዋ
አመት በዓል በጣም ደስ ይላል። እናንተስ በምን አይነት ሁኔታ አሳልፋችሁ?
አመት በዓል ጥሩ ነበር እኛ ጋር። እናንተ ጋር ምን ይመስላል? የዶሮ የበጉ ዋጋ እንዴት ነበር?
አሪፍ ነው። ዘንድሮ ዶሮ ውድም ቢሆን እንግዲህ ያው ማሳለፍ አይቀርም። ያ እንግዲህ አመት በዓል
ስንት ገባ ዶሮ?
እንግዲህ እስከ 3 ከምጣ።
በግ ውስጥ ስንት ገባ?
ይህ በግ እንደሆነ ብቻ በወር አላወቅኩም። ምን ይህ እንግዲህ በዓሉ በጣም ደስ ይላል። ከምንም በላይ አስመቼ ከቤተሰብ ጋር ትልቅ ደስታ ነው የሚሰማ። አሪፍ ነው፣ ደስ ይላል።
እሺ፣ የት ነው ያሉት አሁን?
ክፍለ ሀገር ደቡብ አካባቢ።
እሺ፣ አመሰግናለሁ። መልካም በዓል።
በጣም ደስ በሚል ሁኔታ ነው ያሳለፍነው።
የምግብ ዋጋ አመት በዓሉን በማስታከክ ጨመረ ወይስ እንዴት ነበር?
አልጨመረም፣ ብዙም ይህን አልጨመረ የሚባል ነገር የለም። ግን ትንሽ የተወሰነ ለውጦች አሉ። በተለይ አሁን ከዚህ ከእርድ ጋር ተያይዞ በተለይ አሁን ዶሮ አካባቢ ይዘኛል ትንሽ የተወሰነ ለውጦች አሉ ከባለፈው ሳምንት። ሌላ በግም እንደዚሁ ብዙም ይሄና የጨመረ ነገር አለ? ተጋነነ ነገር የለም።
እንኳን አደረሳችሁ።
እንኳን አደረሰን። በዓል በጣም ደስ ይላል። በጥሩ ሁኔታ ነው ያለፈው። እኔ ሙስሊም ነኝ፣ ግን ያው ወሎዬ ስለሆንኩ የእስላሙንም የክርስቲያኑንም በዓል አከብራለሁ።
ያከብራሉ ቤቶ?
ከከተማ ወጥተን ነበረ ባታ ጓደኛዬ ቤት እራት ግብዣ ነበረ። እሱ ቤት ሄጄ ዶሮውንም አይቡንም ስጋውንም ሁሉንም በልቼ ወደ እንደዞረበት ነው እስካሁን ያለው። በጣም ደስ ብሎናል። የገረመኝ ነገር ዛሬ ጠዋት በዓል ነበረ የሚመስለው፣ ከተማ ውስጥ ምንም ንቅናቄ አልነበረም እና በዓሉ እንደዚህ በሰፊው መከበሩ በጣም ደስ ይለኛል።
የት ከተማ ነው ያሉት?
አዲስ አበባ። በጣም ደስ ብሎናል።
የሚያስተላልፉት መልዕክት አለ?
ኢትዮጵያ ክብር፣ ኢትዮጵያ ትደግ፣ የሰላምና የፍቅር ሀገር ትሁን።
አሚን አሚን። እሺ፣ መልካም በዓል።
የእስላም የክርስቲያን ሀገር ነች። አመሰግናለሁ።
እሺ እሺ፣ መልካም
በዓል። በጣም ጥሩ ነው፣ ደስ ይላል።
ለበዓሉ አስፈላጊ በሆኑ ምግቦች ላይ የዋጋ ጭማሪ ነበር?
ዋጋ ጭማሪ አልነበረም። ተወደደ ነገር አላየሁም እስካሁን። እኔ ምግብ ምናምን ሲመገብም መጠጥም ምንም ሁሉም ጥሩ ነው።
ስንት ስንት ነበር ዶሮ በግ ስንት ስንት ተሸጠ? እንደው እርሶ ሊገዙ ሲሄዱ
ሳይዙ ይለያያል።
ትልቁ የሚባለው ስንት ነበር?
ከ350
300 በግስ?
250 ማለ 3000 ማለ
ያሁን ያለሁት ከአርባ ምንጭ ነው። በጣም ሆነ አርባ ምንጭ ነዋሪ ነኝ። የባህሉ ሁኔታ በጣም ደስ የሚል ነው። ሁሉም በተረጋጋ ስሜት ሆኖ ባህሉን እያከበረ ያለበት ሁኔታ ነው ያለው እና አሁን አጋጣሚ ነው መዝናኛ ቦታ ላይ ነው ያለሁት። አርባንች ቱሪስት ሆቴል አካባቢ ላይ ነው ያለሁት። እዛ ላይ ሰው ደስ የሚል ሁኔታ እየተዝናና ያለበት ሁኔታ ነው። አብዮትን የሚያውቁ ጓደኞች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ብዬ ነው።
እንግዲህ በዓል ሲታሰብ ምግቡም አብሮ የሚታሰብ ነው እና ዋጋው እንዴት ነበረ? የምግቡ የዶሮ የበጉ የሽንኩርቱ?
ደስ ይላል። ትንሽ ቅቤ ተወዷል። ከአየር ሁኔታ ጋር ተያይዞ ያው ቅቤ ወደድ ብሏል።
ስንት ገባ ኪሎ?
አሁን አርባ ምንጭ ላይ እስከ 260 ብር አንድ ኪሎ ተሽጧል። ዶሮ 220 200 አነስ የሚሉ እስከዛ ድረስ የተሸጠበት ሁኔታ አለ። ሌሎች የጓራ አትክልቶች ቆንጆ ነበሩ።
በጉስ
ቆንጆ ነው። ቅቤ ነው በጣም የተወደደው ቅቤ ነው። ያው ዶሮ ኖርማል ነው። በተለያዩ በዓላት ላይ 200-220 ይሸጥ ነበር።
እሺ በጉስ እንዴት ነው የበጉ ዋጋ?
የበግ ከ800 ብር እስከ 1500 ብር፣ ትልቁ እስከ 1500 ብር ይሸጣል። ይህ ከ2400 ብር ይሸጣል።
ቅርጫ ገብተው ነበር ዘንድሮ እርሶ?
ቅርጫ ገብቼ ነበረ። እኔ የገባሁበት ቅርጫ 1000 ብር ነው መደቡ። ደግሞ ሌሎቹ አሁን ጓደኛ የገባበት 1400 ብር ድረስ የተወደደ በሬ አለ። እስከ 1800 የገቡ አሉ። በጋራ ቅርጫ ሲባል በጋራ ነው የሚገባረ። በዛ አይነት ያው የተለያየ ቦታ ላይ የተለያየ አቅም ያላቸው ሰዎች የገቡበት ሁኔታ አለ እና ቆንጆ ነው። ብቻ በዓል ሲባሉ ለጊዜ ሞጮ አይቆጭም። በዓሉ ነው ደስ የሚለው።
እውነት ነው። የትንሳኤ በዓል ከሌሎቹ በዓል እንደው ለእርሶ ለየት የሚለው በምኑ ነው?
አዎ የትንሳኤ በዓል እኔ አሁን ዘንድሮ እንዲሁም ለየት የሚልብኝ የመጀመሪያ ልጄን በወለድኩበት ማግስት ነው የትንሳኤን በዓል ያከበርኩት። ልጄ ዜማ አብዮት ይባላል። አይ ከሰሞኑ ነው የወለድኩት። ያው በጾም ውስጥ ነው ልጄን የወለድኩት፣ ግን በማግስቱ ማለት የተወለደ ጾም ውስጥ ስለሆነ እንደተፈታ ነው። ደግሞ በጣም ደስ የሚል ነው። አሁን ዛሬ 45 ቀን ነው ልጄ።
እንኳን ደስ አለው።
ደስ የሚል ሁኔታ ነው ያከበር ነው። አመሰግናለሁ።
ስሙን ማን አሉት?
ዜማ።
ዜማ
ዜማ አብዮት።
ለምንድን ነው ዜማ ያሉት?
ዜማ አልኩበት ዋነኛው ምክንያት ልጄ የህይወቴ ጣዕም ነው፣ ዜማው ነው። ብዙ ነገር ምን ያየሁበት ነው በባለቤቴ እና በእኛ መካከል የነበረ ደስ የሚል ህይወትም ስለነበረ ያ ዜማ የህይወት ቅኝት ነው እና ደስ የሚልም ደስ የማይሉም ነገሮች ተፈጥረው ሊሆን ይችላል። በነዛ አጋጣሚ ነው ልጄን ዜማ ያልኩት እና በዚህ ሁኔታ ውስጥ የተፈጠረ ልጅም ስለሆነ ልጄን ዜማ ብዬ ያለኝ የምወደው ስም ነው፣ ኢትዮጵያዊ ስም ነው።
እሺ እንግዲህ ከዜማ ጋር አመት አመት ያደርስልን። መልካም በዓል።
አመሰግናለሁ።
ወደ መጨረሻው ዘገባችን ነው የምናልፈው። በቺቦ ከተማ የተከሰተው ድርጊት ዓለምን ያሳዘነና ያንቀሳቀሰ ክስተት ሆኗል። አንዳንዶቹ ልጃገረዶች ረጅም ጊዜ በፈጀ ድርድር ቢመለሱም ሌሎቹ እስካሁን ደብዛቸው ጠፍቷል። በሰሜናዊ ናይጄሪያ 276 ልጃገረዶች በሰሜናዊ ናይጄሪያ በሚንቀሳቀሰው አሸባሪ ቡድን ቦኮ ሀራም ተጠልፈው የነበረው የስቅላት ዕለት ነበር። እነዚህ ልጃገረዶች እንግዲህ ዛሬ 3 አመት ሆኗቸዋል። አርብ ለት ነው ይሄ የሆነው። የናይጄሪያ ፕሬዚዳንት መሐመድ ቡሃሪ እነዚህ ሴት ልጆች ለማስመለስ እንደሚጥሩ ገልጸዋል። ልጆቹ የተወሰዱባቸው ቤተሰቦች በጉዳዩ ላይ የሚሰሩ ግን ፕሬዚዳንቱ በዚህ ስራ አልተሳካላቸውም ሲሉ ይተቻሉ። ቺካ ኦድዋ በአቡጃ የዘገበችውን ሄኖክ ሰማግዜር ያቀርበዋል።
ሄኖክ ማርክ ሁለት ሴት ልጆቻቸውን በቦኮ ሐራም ከተነጠቁ ወዲህ የደረሰባቸው ስቃይና መከራ የበረታ መሆኑን ይናገራሉ። የናይጄሪያው ፕሬዚዳንት መሐመዱ ቡሃሪ ማድረግ የሚችሉትን አላስፈጸሙም አላደረጉም ይላሉ።
ሁለቱን ሴት ልጆቼን ስነጠቅ ሰላሜን አጣሁ፣ ከሥራ ተባረርኩ። ቡሃሪ ሐቀኛ ሰው ከሆኑ ለምንድን ነው እነዚህን አማጽያን የማያስቆሙት? ከቺቦክ ልጃገረዶች ስንቱን ነው መንግሥታቸው ያስለቀቀው? እንዲያው በእውነት እውነተኛ መሪ ከሆኑ የናይጄሪያውያንን ጥቅም ለማስጠበቅ ዝግጁ ናቸው?
ኤኖክ ማርክና ባለቤታቸው ማርታ የክርስትና እምነት ተከታይ ናቸው። ለጊዜው ተስፋቸውን ያደረጉት በእምነታቸውና በመጽሐፍ ቅዱስ ማበረታቻዎች ነው። በዚህ ሳምንት የቺቦክ ልጃገረዶችን ለማስመለስ የሚንቀሳቀሱት ብሪንግ ባክ አወር ገርልስ ቡድን አባላት በናይጄሪያ መዲና አቡጃ ሰላማዊ ሰልፍ አድርገው ነበር። ለናይጄሪያ ሕዝብ አሁን የጠፉ ሴት ልጆች መኖራቸውን ማሳሰብ ነው ዓላማው። በቡድኑ ውስጥ የሚሰሩ ሰዎች ቁጥራቸው እየተመናመነ ቢሄድም ትግላቸውን ግን አላቆሙም። ቦኮ ሐራም በይዞታው የሚገኙ ሴት ልጆችን ቪዲዮም ይፋ አድርጓል። ባለፈው ነሐሴ ወር የተለቀቀው ቪዲዮ ውስጥ የኤስተር ያኩቡ ሴት ልጅ ዶርካስ ማይዳ ያኩቡ አለችበት። ኤስተር የልጃቸው ምስል ሲመለከቱ ሰማይ ምድሩ እንደተቀላቀለባቸው ይናገራሉ። ልጃቸው ከአሸባሪ ቡድኖች መካከል ቆማ ማየት በአንድ በኩል፣ በሌላ በኩል ደግሞ በሕይወት መኖሯን መረዳት ብቻ የተዘበራረቀ ስሜት አደረባቸው። ያ ከሆነ 8 ወራት ተቆጥረዋል። የልጃቸው ሽታ እስካሁን የለም። ዶርካስ ተጠልፋ ስትሄድ 15 ዓመቷ ነበር። ከእሷ ጋር 194 ሴት ልጆች አሁንም ያሉበት አይታወቅም። በአጠቃላይ 276 ልጃገረዶች ታግተው የነበሩ ሲሆን 57ቱ በራሳቸው አምልጠዋል። 21ዱ በድርድር ሲፈቱ፣ 3ቱ እንዲሁ ተገኝተዋል። ጊዜ በረዘመ ቁጥር የቺቦክ ልጃገረዶች ታሪክ የነበረው ዓለም አቀፍ አትኩሮትም እየቀነሰ መጥቷል። ማርታ ማርክ በቤተ ክርስቲያን መዘምር ናቸው። ላለፉት 3 ዓመታት ከሁለት ሴት ልጆቻቸው ጋር ተለያይተዋል። በቤተ ክርስቲያን መዘመር ብርታት እንደሚሰጣቸው ይናገራሉ። ሆኖም አንዳንድ ጊዜ ሆድ ይብሳቸዋል። የስሜት ጉዳቱ መቼም በረድ እንደማይል ይናገራሉ።
ስቅዝ አድርጎ ይዞኛል፣ ጭንቅ ይለኛል። የደም ብዛትና ሌሎች የጨጓራ በሽታ የሚያዘኝ፣ መላ ሰውነቴ አእምሮዬ በእጅጉ ታሟል።
ለእነዚህ ልጃገረዶች መለቀቅ የሚሰራው ብሪንግ ባክ አወር ገርልስ ቡድን 3ኛ ዓመቱን ለማስታወስ ሰዎችን አሰባስቧል። ሁለት ልጆቻቸውን ያጡት ኤኖክ ማርክ ቤተሰብም ኑሯቸውን በቻሉት ሁሉ ለመግፋት እየጣሩ ነው። ማርክ ባለፈው ዓመት የደም ዝውውር መዘጋት ስትሮክ ጥሏቸው ነበር። መዘምሯ ማርታም ልጃቸውን መቼ እንደሚያዩ እየጠበቁ ነው። ሃናቱ እህቷን ለማየት ብትሸኩልም ብትጓጓም እንኳን ታስታውሳት ይሆን መጠራጠር ጀምራለች። ሩት ደግሞ እህቶቿ በቦኮ ሐራም የታገቱ ዕለት ለማምለጥ ስትሮጥ ወድቃ የዳሌ አጥንቷ ተሰብሯል። የቺቦክ ልጃገረዶችና ቤተሰቦቻቸው ታሪክ ይህን ይመስላል። የናይጄሪያ መንግሥት በዚህ ሳምንት የተቀሩትን የቺቦክ ልጃገረዶች ለማስመለስ ድርድር መጀመሩን አስታውቋል። ለቤተሰቦች ግን ተመሳሳይ መግለጫዎችን ከዚህ በፊት ብዙ ጊዜ ስለሰሙ አዲስ ነገር አልሆነባቸው።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ዳን ብራውን፣ በሙዚቃ በመምረጥ ዲጄ ፓትሶስ፣ እናስተናግዳቸው ያመሸኑ ደግሞ መስታወት አድራጋውና
ጽዮን ግርማንን። ጉዟቸው የሰመረ ይሆን እንላለን።